በመስራች ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ዝግጅቱን አሁን ይጀምራል። ባለፉት ክፍለ ጊዜያት እግዚአብሔር አምላካችን እየተበቀን እየመራን ከቃሉም ማድ እየመገበን ነው። ለዚህች የተወደደች ሰዓት ደረስን። ዛሬም እንግዲህ እግዚአብሔር አምላካችን ደግሞ የሚያካፍለን ነው። ከበረከቱም ደግሞ እግዚአብሔር አምላካችን በሕይወታችን ላይ የሚጨምር ታላቅ ነገር ብርቱ ነገር አለው። እግዚአብሔር ወዳጆቼ ምን ጊዜም ቢሆን በልጆቹ መልካም ነገርን እንጂ መጥፎ ነገርን አድርጎ አያውቅም። በሕይወታችን ሁሉ እግዚአብሔር አምላካችን በቃሉ መሰረት እንድንኖር ከርሱም ጋር እንድንራመድ ያቀናናል፣ ያበረታታናል፣ ያጠነክረናል። በቅድስና ኑሮ ከርሱ ጋር እንድንኖር እግዚአብሔር አምላካችን እለት እለት እጃችንን እየያዘ እየመራን ለዚህ ሳደርሰናል። ወገኖቼ አዎ፣ እስቲ ራሳችንን መለስ ብለን እንመልከት። በዚያን ጊዜ በተፈገመገምንበት በወደቅንበት ማንምኛም ባላሰበበት ሰዓት እግዚአብሔር አስቦናል። ጥበብ በጎደለን ጊዜ፣ ጥበብ ባነሰን ጊዜ፣ ማስተዋልም ደግሞ ፈጽሞ በተሰወረብን ጊዜ እግዚአብሔር አምላካችን ጥበብና ማስተዋል ሆኖናል። አዎ፣ ኃይል በጎደለን ጊዜ እግዚአብሔር ኃይል ሆኖልናል። እግዚአብሔር ለዘላለም ይክበር ይመስገን። እስቲ እንዲህ ይያልን እግዚአብሔር አምላካችንን እናሞጋክሰው።
ያጣውን ምንኛ መከከው የደከመውን ምንኛ አኩስተው የተጣለውን ምንኛ ረሳው ኃይል የሌለውን ምንኛ ረዳው ጥበብ ያጣውን ምንኛ መከከው የደከመውን ምንኛ አኩስተው የተጣለውን ምንኛ ረሳው ሲሰራ አንድ ቃል ይበቃል። እልምነው ወይ ከብሮ ያለ በሰማ ምስጋና አይነ ስበ
እግዚአብሔር አምላካችን ስለዚህ ሁሉ ለዘላለም ይክበር ይመስገን። እህታችን ሊሊ ወይም ቃልኪዳን ጥላውን በዚህ ዝማሬ ስላገለገለችን እግዚአብሔር ኑሮዋን አገልግሎቷንም ባለችበት ስፍራ ይባርክ ይቀድስ። እስቲኛም በእግዚአብሔር ፊት በመዝጋና እንቅረብ። አቤቱ በሰማይ በምድር የምትገዛ ልዑል እግዚአብሔር አምላካችን ሆይ በዚህ ጊዜ ልባችንን በፊትህ እናፈሳለን። እኖ ጌታችን ሆይ አንተ በዙፋን ላይ ቁጭ ብለህ ባሪያዎችን ስትመለከት ሳለ የባሪያዎች ሸክም፣ የባሪያዎች ችግር፣ የባሪያዎች ጭንቀት፣ የባሪያዎች ሐሳብ፣ የልባቸው እስትንፋስ ሁሉ ነገር ይገባል። ጌታ ሆይ በዚህ ሰዓት ደግሞ በመዝጋና እንቀርባለን። እነሆን ባርካለን ባሪያዎች፣ ምንም እንኳን ለቅድስና የማንበቃ እነሆ ቅዱስ የሆነውን ስምህን ደግሞ ለመጥራት የማንበቃ ብንሆንም በልጅህ በጌታ በኢየሱስ ክርስቶስ በኩል በጸጋህ ስለታደከን እነሆ ታምነን ደግሞ ስምህን እንጠራለን። አቤቱ 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 አምላካችን ሆይ እነሆ ደግሞ እኛን በልጅ በምትወደው በቀኝህም ባስቀመጥከው በኢየሱስ ክርስቶስ በኩል እያንዳንዳችንን ከወደቅንበት ስፍራ ስላነሳህን፣ ስለተመለከትከን፣ ተስፋችንን ስላደስክ እጅግ አድርገን እናመሰግንሃለን። ጌታ ሆይ በዚህች ምሽት ደግሞ ቃልህ የሚናገረን ነገር አለው። እንድንቀደስ አንተን መስለን እንድንኖር ጌታዬ ሆይ እርምጃችን ኑሯችን አንተን መስሎ ካንተ ጋር መራመድ እንድንችል እነሆ ዛሬም ትናገረናለህ። ምናልባት በዙሪያችን እግዚአብሔር አምላኬ እኛን የማይመስሉ ሰዎች ሊኖሩ ይችላሉ። እኛን የሚያንጓጥጡ፣ እኛን የሚያንቋሽሹ፣ ሃይማኖታችንን እምነታችንን የሚያጎድፉ፣ እነሆ የሚያንቋሽሹ፣ ከምንም ነገር የማይቆጥሩ ሊኖሩ ይችላሉ። ጠላት በዚህ ዘዴ ደግሞ እምነታችንን እየበሳሳ እነሆ እግዚአብሔር አምላካችን ሆይ ሊያጠቃን ይፈልጋል። ስለዚህም ደግሞ በክንዶችን እናርፋለን። ልዑል እግዚአብሔር ሆይ አንተን ታምናለች ነፍሳችን። በግራም በቀኝ ቢሆን ምንም ነገር የለንም። ከፊት ከኋላም ቢሆን የምንታመንበት ምንም ነገር የለንም። እግዚአብሔር ሆይ ከፊት ለፊታችን ያለው የልጅ የኢየሱስ ክርስቶስ መስቀል ፍቅር ብቻ ነው። እነሆ በዚህ ታምነን እንወጣለን፣ በዚህም ታምነን እንገባለን። በርሻችን ላይ በሰላም እንሰማራለን። በሥራ ገበታችን ላይ በሰላም ነው ጌታ ሆይ እንሰማራለን። በትምህርት ቤታችን በተለያየ የሥራ መስክ በተለያየ የሥራ ሁኔታ ሁሉ ስምህን ጠርተን እንወጣለን፣ ስምህን ጠርተን እንገባለን። ተባርከናል፣ ተቀድሰናል፣ ተደግፈናል፣ ከዓለም የተለየ ሰዎች አድርገናል። ኢየሱስ ክርስቶስ ልዩ አርማችን ሆነልና ክብር ተመስገን። በዚህ ሕይወት በዚህ ኑሮ ወደ ኋላ እንደ ሎጥ ሚስት ሳንመለከት እንዲሁ እግዚአብሔር አምላካችን ሆይ ዘላለማዊ ስምህን እንደ ተሸከምንና እንደ ጠራን መኖር እንድንችል ወደ አንተ እስክንሰበሰብ ድረስ በዚህ እምነት እግዚአብሔር አምላካችን ሆይ በቤትህ ውስጥ እንድታጸናን እንለምንሃለን። እነሆ ሐዋርያው ጳውሎስ ለልጁ ለጢሞቴዎስ ሲጽፍ እግዚአብሔርን ለመምሰል ራስን አስለምድ ብሏል። ዛሬም ደግሞ ይቃለኛ ይናገረናል። እግዚአብሔር አምላካችን ሆይ ራሳችንን አንተን እናስመስልበትን መንገድ በየለቱ እየሰጠህን ነው። ጌታ ሆይ ካንተ ጋር አርምጃችን ያምር ዘንድ፣ ካንተ ጋር አነጋገራችን ያምር ዘንድ፣ ልባችን ደግሞ ጌታ ኢየሱስ ክርስቶስ ሌላን ነገር ሳይሆን አንተን ያስብ ዘንድ እንድትረዳን እንለምንሃለን። ልመናችን ሁሉ በፊትህ ስለተሰማችና ስለከበረች ክብር ተመስገን። በመድኃኒታችን በጌታችን በኢየሱስ ክርስቶስ ያው ስም አሜን። ውድ አድማጮቼ በትላንትናው ምሽት ክፍለ ጊዜ ጥናታችን ከአንደኛ ተሰሎንቄ ምዕራፍ 4 የክርስቶስ መምጣት የሚያነጻ የሚቀድስ ተስፋ እንዲሁም የክርስቶስ መምጣት የሚያጽናና ተስፋ ስለመሆኑ አብይ ሐሳብ አድርገን አማኞች እንዴት መኖር እንደሚገባቸው መመልከታችን የሚታወስ ነው። አዎ አንድ ክርስቲያን የሚመረራበትና የሚተዳደርበት ህግ የሌለው ሽፍታ አይደለም። ክርስቲያን ስርዓት አክባሪና ለጌታ ኢየሱስ ክርስቶስም የሚታዘዝ መሆን አለበት። ይሁን እንጂ ትእዛዙን የምንጠብቀው ለጌታ ኢየሱስ ክርስቶስ ካለን ፍቅር የተነሳ መሆኑን ፈጽሞ መዘንጋት የለብንም ካልን በኋላ ምክንያቱም እርሱ ብትወዱኝ ትእዛዜን ጠብቁ ነው ያለው ብለን ትምህርታችንን መደምደማችን እንዲሁም ደግሞ መመልከታችንም የሚታወስ ነው። ዛሬ ደግሞ ይህንኑ ትምህርት እስቲ ጠንከራ አድርገን ለመመልከት ያመቸን ዘንድ ወደ ኋላ መለስ ብለን ከአንደኛ ተሰሎንቄ ምዕራፍ 4 ቁጥር 3 እንጀምራለንና መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ አንደኛ ተሰሎንቄ ምዕራፍ 4 ቁጥር 3ን ተመልከቱ። አንደኛ ተሰሎንቄ ምዕራፍ 4 ቁጥር 3ን አውጡ። ይላ ይህ የእግዚአብሔር ፈቃድ እርሱም መቀደሳችሁ ነውና ከዝሙት እንድትርቁ ይላል። መቀደስ እጅግ አስፈላጊ ቢሆንም ብዙዎቻችን ግን በሚገባ የተረዳ ነው አልመሰለኝም። ከቅዱሳት መጻሕፍት መረዳት እንደሚቻለው ቃሉ የተለያየ አተረጓጎሞች አሉት። ቃሉ ከክርስቶስ ጋር በተያያዘ ሁኔታ ሲቀርብ ልክ አሁን ባነበብነው ጥቅስ እንዳለው ማለት ነው እርሱ ለኛ ቅድስና እንደሆነልንና በዚያ ቅድስና ላይ ምንም የምንጨምረው ነገር አለመኖሩን ለማመልከት ነው። ስለሆነም ምንም ኃጢአት እንዳልሰራን ሳይሆን ለእግዚአብሔር መለየታችንን ወይም መቀደሳችንን ነው የሚያመለክተው። ለምሳሌ ያክል ስምዖን ጴጥሮስ ቅዱሳን ሰዎች በመንፈስ ቅዱስ ተነርተው ተናገሩ ማለቱ ቢታወቅም ከነዚህ ቅዱሳን አንዳንዶቹ በሰው ዘንድ ቅዱስ የሚያሰኛቸው አይነት ህይወት እንዳልነበራቸው ግልጽ ነው። ለምሳሌ ያክል ሙሴ ነፍሰ ገዳይ ሰው ነበር። አስተዋላችሁ አይደል? ሙሴ ነፍሰ ገዳይ ነበር። ብዙ አስደናቂ መዝሙሮችን የጻፈልን ዳዊትም ቢሆን ነፍሰ ገዳይ ሰው ነበር። ይሁን እንጂ ለእግዚአብሔር በመለየታቸው እነዚህ ሰዎች ምን ሆነዋል ማለት ነው? ተቀድሰዋል ማለት ነው። ያማኙ መቀደስ የመንፈስ ቅዱስ ሥራ ነው። ይህ ልብ በሉ። ያማኙ መቀደስ የመንፈስ ቅዱስ ሥራ ነው። ቀጥሎ ደግሞ በጣም አስፈላጊ ከመሆኑ የተነሳ ሶስቱን የቅድስና ገጽታዎች ለመመልከት እንሞክራለን። እስቲ አንድ በአንድ እነዚህ ትላንትና የተመለከትናቸውን ሶስቱን ነጥቦች ዛሬም ደግሞ ደግሜ አነብላችኋለሁ። ከሶስቱ የቅድስና ገጽታዎች የመጀመሪያው በክርስቶስ ከመሆናችን የተነሳ የምናገኘው መቀደስ ነው። ፈጠን ፈጠን እያላችሁ ጻፉ። በክርስቶስ ከመሆናችን የተነሳ የምናገኘው መቀደስ ከሶስቱ የቅድስና ገጽታዎች የመጀመሪያው ነው ማለት ነው። ክርስቶስ ቅድስናችን ሆኗል። በእግዚአብሔርም ፊት ተቀባይነትን አግኝተናል። ተቀባይነት ያገኘነው ስለማንነታችን ወይም ስለምንነታችን ሳይሆን ክርስቶስ ከፈጸመው ቤዛነት የተነሳ ነው። ሁለተኛው የቅድስና ገጽታ ደግሞ ተግባራዊ ቅድስና ይባላል። ተግባራዊ ቅድስና ተብሎ ይጠራል። ይህ አይነቱ ቅድስና መንፈስ ቅዱስ በሕይወታችን ሲሰራ በዕለት ተዕለት አኗኗራችን የሚታየው ቅድስና ነው። ይህ አይነቱ ቅድስና መንፈስ ቅዱስ በሕይወታችን ሲሰራ በዕለት ተዕለት አኗኗራችን የሚታየው ቅድስና ነው። በዚህ ምድር እስካለን ድረስ ሙሉ በሙሉ ፍጹማን መሆን እንደማንችል ግልጽ ነው። ይሁን እንጂ በየጊዜው ይበልጥ በተቀበልነው ቅድስና እያደግን እንሄዳለን። ሶስተኛውና የመጨረሻው የቅድስና ገጽታ ደግሞ የተሟላ ወይም ፍጹማዊ ቅድስና ይባላል። የተሟላ ወይም ፍጹማዊ ቅድስና ተብሎ ይጠራል። በዚህ ቅድስና ደረጃ ላይ የምንደርሰው ወደፊት ኢየሱስ ክርስቶስን ለመምሰል ስንለወጥ ነው። አስተዋላችሁ? እዚህ ቅድስና ደረጃ ላይ የምንደርሰው ወደፊት ኢየሱስ ክርስቶስን ለመምሰል ስንለወጥ ነው። ያኔ ምንም እንከን ወይም ጉድፍ የሌለን ፍጹም ቅዱሳን እንሆናለን ማለት ነው። ቅድስና ማለት ለእግዚአብሔር መለየት ማለት ነው። ቅድስና ማለት ለእግዚአብሔር መለየት ማለት ነው። አንድ ኃጢአተኛ ጌታና ዳኙ አድርጎ ክርስቶስን ሲቀበል ለእግዚአብሔር ፈቃድ ተለይቷል ማለት ነው። ይህንንም በብሉይ ኪዳን መቅደስ ይከናወን ከነበረው ሁኔታ መረዳት ይቻላል። ታላላቅ አስተምህሮን እግዚአብሔር ቀለል ባለና ተግባራዊ በሆነ ሁኔታ የማስተማር ልማድ አለው። መስዋዕትን ለማቅረብ የሚረዱ የተለያዩ ቁሳቁሶች መቅደስ ውስጥ ነበሩ። እንደሚታወቀው እስራኤላውያን 40 ዓመት ሙሉ በምድረ በዳ ተጉዘዋል። መስዋዕት ለማቅረብ የሚያገለግሉ እንደ ማንኪያ፣ እንደ ድስት፣ እንደ ጭልፋና የመሳሰሉ ነገሮች አርጅተው ነበር። ይህን ያክል የሚማርኩም ላይሆኑ ይችላሉ። የቤት ዕቃ ስለሆነው በአዳዲስ ዕቃዎች መተካት ይቻል ነበር። ይሁን እንጂ እነዚህ ቁሳቁሶች ለእግዚአብሔር አገልግሎት የተለዩ በመሆናቸው ምን ነበሩ ማለት ነው? ቅዱሳን ነበሩ። እኔና እናንተስ ወገኖቼ ራሳችንን ለእግዚአብሔር አገልግሎት ሰጠን ቅዱሳን ተብለን ተጠርተናልን? ለእግዚአብሔር በመለየታችን ቅዱሳን መሆናችንን እናውቃለንን? ወገኖቼ ጭልፋና ድስት እንዲሁም ማንኪያ የመሳሰሉት ትናንሽ ነገሮች ለእግዚአብሔር አገልግሎት ተለይተው ቅዱሳን ከተባሉ እኔና እናንተ ሲበልጥ እንዴት አንቀደስም? ሰዎችን በተመለከተም እንዲው ነው ወገኖቼ። አንድ ሰው ወደ ክርስቶስ ሲመጣ ይድናል፣ ይቀደሳል። ጳውሎስ ሲናገር የእግዚአብሔር ፈቃድ እርሱን መቀደሳችሁ ነውና ይላል። እንዲህም ማለት ለእግዚአብሔር ተለይተናል፣ ለእግዚአብሔር ተቀድሰናል ማለት ነው። ሐዋርያው ጳውሎስ የተሰሎንቄ ክርስቲያኖችን ሲመክር ከዝሙት እንድትርቁ ይላቸዋል። በመሰረቱ ምክሩ ማንኛችንንም የሚያጠቃልል እንጂ በእነርሱ ብቻ የሚወሰን አለመሆኑ ሊታወቅ ይገባል። በአሁኑ ዘመን በጣም አሳዛኙ ነገር አንዳንድ አገልጋዮች በአመንዝራነት መከሰሳቸው ነው። አሳፋሪ ነው። ከዚሁ ጋር ተያይዞ ደግሞ አንዳንድ ቤተ ክርስቲያኖች በአመንዝራነት ለተያዙት አገልጋዮች ጥብቅና ለመቆም ሙከራ ሲያደርጉ ይታያል። የሚያሳዝን ነው። እኛ ክርስቲያኖች ለእግዚአብሔር የተለየን ለእርሱ የተቀደስን ልንሆን ይገባ ነበር። ጳውሎስ እንደሚነግረን በአጓጉል ሕይወት እየኖርን ለእግዚአብሔር መቀደስ አንችልም። ለመሆኑ ክርስቲያኖች እንዲቀደሱ መፈለግ አለባቸውን? አስተዋላችሁ? ክርስቲያኖች እንዲቀደሱ መፈለግ አለባቸውን? ለዚህ የምሰጠው መልስ አዎን የሚል ቢሆንም አንድ ሰው የሚቀደሰውና በእግዚአብሔር ዘንድ ተቀባይነት የሚያገኘው በክርስቶስ ሲሆን እንደሆነ ከዚሁ ጋር አያይዤ መናገር እፈልጋለሁ። በክርስቶስ እንደ ተቀደስን ማለትም ለእግዚአብሔር እንደ ተቀደስን ጳውሎስ ይናገራል። ቀጥሎ መደረክ ስላለበት ደግሞ ሲናገር በቁጥር 4 እና 5 ላይ እንዲህ ይላል፣ እግዚአብሔርን እንደማያውቁ አሕዛብ በፍትወት ምኞት አይደለም እንጂ ከእናንተ እያንዳንዱ የራሱን ዕቃ በቅድስናና በክብር ያገኝ ዘንድ ሲል ይናገራል። ከእናንተ እያንዳንዱ የራሱን ዕቃ በቅድስናና በክብር ያገኝ ዘንድ ሲል ሐዋርያው አጥብቆ ይመክራቸዋል። እያንዳንዳችን ስጋችንን በቅድስና መያዝን መማር አለብን። ከትዳር ጓደኛችን ጋር ካልሆነ በቀር ከማንኛውም አይነት ዝሙት ወገኖቼ ልንጠነቀቅ ይገባናል። ቁጥር 6ን አለፍ በሉና ተመልከቱ። አስቀድመን ደግሞ እንዳልናችሁና እንደመሰከርንላችሁ ጌታ ስለዚህ ነገር የሚበቀል ነውና ማንም በዚህ ነገር አይተላለፍ ወንድሙንም አያታል ይላል። በእውነት የእግዚአብሔር ልጆች ከሆነ ማንንም አታለል የለብንም፣ ምክንያቱም ጌታ ስለዚህ ነገር ሁሉ የሚበቀል ነውና። በክርስትና ሕይወቴ በጌታ ቤት አገልግሎት ረጅም ዓመታትን እንደማሳለፈ መጠን ይህ ቃል እውነት እንደሆነ በተግባር ተምሬአለሁ። አንዳንድ ሌሎች ክርስቲያኖችን በማታለልና በማጭበርበር የሚኖሩ ወንድሞችን አውቃለሁ። ያላላ ግን እነዚህ ሰዎች ሲፈረድባቸውና ሲቀጡ ደግሜ ደጋግሜ አስተውያለሁ። እግዚአብሔር ከዚህ አይነት ፍርድ ያንዳንዳችንን ይጠብቀን። ቁጥር 7ን ተመልከቱ። ለርኩሰት ሳይሆን እግዚአብሔር በቅድስና ጠርቶናልና ይላል። ከእግዚአብሔር የተወለደ ሰው በቀጣይነት ኃጢአት አያደርግም። ኮብላዩና ባካኙ ልጅ ለአጭር ጊዜም ቢሆን ከአሳሞች ጋር ኖረ እንጂ እስከ መጨረሻው በዚያው ሕይወቱን አልገፋም ወይም አልቀጠለም። ቁጥር 8 እንግዲህ የሚጥል ሰውን የጣለ አይደለም መንፈስ ቅዱስን በእናንተ እንዲኖር የሰጠውን እግዚአብሔርን ነው እንጂ ይላል። መንፈስ ቅዱስ በእውነተኛ አማኝ ውስጥ ይኖራል። አማኙ ኃጢአት በማድረግ የማይቀጥለውም በውስጡ ከሚኖረው ቅዱስ መንፈስ የተነሳ ነው። ለእግዚአብሔር መኖር የምንችለው እኔና እናንተ ማለቴ ነው መንፈስ ቅዱስ በሚሰጠን ኃይል ብቻ ነው። አንድ ክርስቲያን በሥጋ ሥራዎች መሳተፍ እንደሌለበት ጳውሎስ ለገላትያ ሰዎች በጻፈው መልእክት ያሳስባል። ከዚህ ይልቅ በሕይወቱ መንፈሳዊ ፍሬዎችን ማፍራት አለበት። ከሮሜ ምዕራፍ 8 ቁጥር 3 እንደምንመለከተው ጳውሎስ ለሕግ ያልተቻለውን ይላል። እንዲህ ሲል ሕጉ ማለትም አስሩ ትእዛዛትን መቃወሙ አይደለም፣ ችግሩ ከሕጉ ሳይሆን ከሰዎች ነው። ሰዎች ሕጉ በሚጠይቀው መስፈርት መኖር ወይም ሕጉ ወደሚጠይቀው ደረጃ መድረስ አልቻሉም። እንደ እውነቱ ከሆነ ሰዎች ለእግዚአብሔር መኖር የሚችሉት በውስጣቸው የሚኖረው መንፈስ ቅዱስ ሲረዳቸው ብቻ ነው። የቅድስና ሕይወትን ለመኖር የሚያስችለን መንፈስ ቅዱስ ብቻ ነው ወዳጆቼ። ቁጥር 9 እናንተ ራሳችሁ እርስ በርሳችሁ ልትዋደዱ በእግዚአብሔር ተምራችኋልና። ስለ ወንድማማች መዋደድ ማንም ይጽፍላችሁ ዘንድ አያስፈልጋችሁም ይላል። ርዕሰ ጉዳይ አድርጎ ያቀረበው ፍቅርን ነው። አማኝ ሌሎች አማኞችን መውደድ ይኖርበታል። እንዲህ ያለው ፍቅር መለኮታዊና ከእግዚአብሔር የምንማረው ነው። ፍቅር የመንፈስ ቅዱስ ፍሬ ነው። እንዲሁ በቃል ብቻ የሚገለጽ ረቂቅና ውስብስብ ነገር አይደለም። እንዲህ ያለውን ፍቅር በአማኞች ሕይወት ማፍራት የሚችል ደግሞ መንፈስ ቅዱስ ብቻ ነው። ጳውሎስ መንፈስ ቅዱስ የሚለውን ቃል ካነሳ በኋላ አያይዞ ያነሳው ወይም የተከሰው ሌላው ነገር የወንድማማች ፍቅርን እንደሆነ እናስተውል። ልትዋደዱ በእግዚአብሔር ተምራችኋልና ስለ ወንድማማች መዋደድ ማንም ይጽፍላችሁ ዘንድ አያስፈልጋችሁም ይላል። ወገኖቼ ከእግዚአብሔር ለተወለደ ሁሉ ፍቅር ልዩ መታወቂያ ምልክቱ ነው። ከቁጥር 10 እስከ 12 ያለውን ደግሞ ፈጠን እያልን እንመልከተው። እንዲሁ በመቄዶንያ ሁሉ ላሉት ወንድሞች ሁሉ ታደርጋላችሁና፣ ነገር ግን ወንድሞች ሆይ ከፊት ይልቅ ልትበዙ በጸጥታም ትኖሩ ዘንድ ልትቀኑ የራሳችሁንም ጉዳይ ልትጠነቀቁ እንዳዘዝናችሁም በውጪ ባሉት ዘንድ በአገባብ እንድትመላለሱ አንዳችም እንዳስፈልጋችሁ በእጃችሁ ልትሰሩ እንለምናችኋለን ይላቸዋል። እነዚህ የተሰሎንቄ ሰዎች ወንድሞቻቸውን ቢወዱም እንኳ የሚገባቸውን ያክል አልነበረም። ሆኖም ፍቅራቸው ማደግ የሚገባውን ያክል ገና ስላላደገ መሻሻል የሚገባው ነገር ነበር። አንዳንድ ጊዜ በእውነተኞቹ አማኞች መካከል የባህሪ ግጭት ሊኖር ይችላል። እንዲህ ያሉ ሰዎች በጣም ባይቀራረቡ መልካም ነው እላለሁ። እንዲህ ስል ግን አንዳቸው ሌላውን መጥላት አለባቸው ማለት እንዳልሆነ ግን ግልጽ ሊሆን ይገባል። እንደ እግዚአብሔር ልጅነታቸው መዋደድና መከባበር ይኖርባቸዋል። ለምሳሌ ያክል አንድ እኔ የማውቀው አገልጋይ አለ። ይህ ሰው አንዳንድ የሚጠቀምባቸው ዘዴዎችን በጣም እጠላቸዋለሁ። እውነቱን ለመናገር ያንን አገልጋይ ግን በጣም ወደዋለሁ። ከማውቃቸው አገልጋዮች ሁሉ እንደዚህ ሰው ኢየሱስ ክርስቶስን ከነሙሉ ክብሩ የሚሰብክ ሰው አላየው። ለዚህም ወደዋለሁ። ለወንድሞቻችን ያለን ፍቅር ዋናው መፈተኛ ነው። ልብ በሉ ወገኖቼ፣ ለወንድሞቻችን ያለን ፍቅር ዋናው መፈተኛ ነው። እናንተም ብትሆኑ ወገኖቼ ሆይ እውነተኛ ማኞች መሆን አለመሆናችንን ከሚታወቅበት ነገር አንዱ በጌታ ወንድሞቼንና እህቶቼን እወዳለሁን ለሚለው ጥያቄ የምንሰጠው መልስ ነው። በጸጥታ ምትኖሩ ዘንድ ልትቀኑ ወይም ልትማሩ ይላል አዋርያው። ይህ በጣም የሚገርም አባባል ነው። በአሁኑ ጊዜ ብዙ አይነት ትምህርት ቤቶች በየቦታው ተከፍተዋል። አንዳንድ ትምህርት ቤቶች እንዴት ጥሩ ተናጋሪ መሆን እንደሚቻል ያስተምራሉ። ምናልባትም ጸጥ ማለትን የምንማርበት ትምህርት ቤት ቢከፈት ምን ያህል መልካም እንደሆነ ስንቶቻችሁ እንደምትስማሙ አላውቅም። ሆኖም ጸጥ ማለትን እኛ ክርስቲያኖች መማር አለብን። የራሳችሁንም ጉዳይ ልትጠነቀቁ ሲል እያንዳንዱ ክርስቲያን ለእግዚአብሔር የሚሰራው የራሱ ሥራ ሊኖረው እንደሚገባ ነው የሚያመለክተው። በአግባብ እንድትመላለሱ ይላል ሐዋርያው ጳውሎስ። በአግባብና በቅንነት መመላለስ ከክርስቲያኖች የሚጠበቅ ጉዳይ ነው። እንደ ጌታ ሐሳብ በአግባቡ የሚመላለስን ክርስቲያን ሌሎች ሰዎች ያከብሩታል፣ እምነታቸውንም ይጥሉበታል። በእግዚአብሔርና በሰው ሁሉ ፊት አኗኗራችን እውነተኛ መሆን አለበት። በእውነተኝነትና በቅንነት የማንመላለስ ከሆነ ግን እግዚአብሔር ወገኖቼ ይፈርድብናል። እግዚአብሔር ከዚህ አይነቱ ሕይወት ይጠብቀን። ጌታችን አማከለች ታደሰ ከሐዋሳ የጻፍሽልን ደብዳቤሽ ደርሶናል። እህታችን አማከለች፣ የእግዚአብሔር አብ ፍቅር የልጁም የጌታ የኢየሱስ ክርስቶስ ሰላምና ጸጋ ባለሽበት ስፍራ ይብዛልሽ እያልን ሰላምታችንን እናቀርብልሻለን። ደብዳቤሽን በሙሉ ከነግጥሙ ተመልክተናል። ያለሽበትን ውጣ ውረድ ሁሉ ስንመለከት ልባችን ተሰበረ። እኛም በእግዚአብሔር ፊት በጸሎት ወደቅን። በእውነት እግዚአብሔር ደግሞ አንቺ አሁን በተከበብሽበት ሁኔታ ውስጥ በርግጥ የሚያስደንቅ ምሕረቱን በአንቺ ላይ እንደሚገልጥ ሙሉ እምነታችን ነው። እግዚአብሔር ይመስገን። ዳዊትም ይህንን የመሰለ ሁኔታ ውስጥ አለፈ። እኔስ ከዓይንህ ፊት ተጣልኩ፣ በድንጋጤ አልኩ። አንተ ግን እግዚአብሔር ሆይ ወደ አንተ በጮኩ ጊዜ የልመናዬን ቃል ሰማኸኝ በማለት ተናገረ። እግዚአብሔር የምሕረት እጆቹን እንደ ዘረጋለት ሁሉ ለአንቺም ደግሞ በእውነት የምሕረት እጆቹን ይዘረጋልሻል። እኛም በጸሎታችን ሁሉ እናስብሻለንና አዎ በርቺ። እግዚአብሔር ይርዳሽ። የደረስሽበትንም ሁሉ ዘርዝረሽ ጻፊል። ሰላም ሱካ ዘደቀኝ ማነው ይቆንኛ ባለሙሉ